የሰሉለት ፕሮግራማችን አሁን ይጀምራል። በዚህ ክፍል የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ የአድዋ ድል በሚል ርዕስ በፕላቲን ጌታህሩይ ወልደ ስላሴ የተደረሰውን መጽሐፍ የአድዋን ጦርነት አነሳስና ድሉን በሚመለከት የተዘጋጀውን ትረካ ክፍል 2 እናሰማለን። በዚህም የተክላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ የአድዋ ድል በብላቴን ጌታህሩይ ወልደ ስላሴ በ1927 እስከ 1928 ተጻፈ። ክፍል 2 ራስ መንገሻ ባለፈው ስራቸው ተጸጽተው ከአጼ ምኒልክ ጋር ስለመታረቃቸው። ራስ መንገሻ ወደ መረብ ሄደው ከጣሊያኖች ጋር የወዳጅነት ውል ሲዋዋሉ ራስ አሉላ አልሄዱም ነበር። ምክንያቱም በዶጋ አሊ በተደረገው ጦርነት ከጣሊያኖች ጋር ፍቅር ስላልነበራቸው ነው። ቢሆንም አጼ ምኒልክ በአጼ ዮሐንስ ዘመን ከጣሊያኖች ጋር ወዳጅ ሆነው አጼ ዮሐንስን በማስቀናታቸው ሲያዝኑ ይኖሩ ነበርና ራስ መንገሻ ከአጼ ምኒልክ ቢሸፍቱ ደስታቸው ስለሆነ ራስ መንገሻን አነግሳለሁ እያሉ የትግሬን ሕዝብ ይሰብኩት ጀመር። ራስ መንገሻም ለጊዜው ነገሩ የሚፈጸምና የሚነግሱ ስለመሰላቸው የራስ አሉላን ምክር ተቀብለው ነበር። ስለዚህም በ1885 ዓመተ ምህረት የትግራይን ሕዝብ በሐውዜን ላይ ሰብስበው ከአጼ ምኒልክ መክዳታቸውንና ለመንገስ ማሰባቸውን አስታወቁ። ሕዝቡም እውነት ነው ብሎ እንዲቀበላቸው እንደ ንጉሥ ቀይ ጥላ ይዘው ታዩለት። ወዲያው ባላንበሳ ማህተም አሰርተው በደብዳቤያቸው መጀመሪያ ያትሙ ጀመር። የአጋሚው ገዥ ደጃዝማች ስብሃት ግን ከዚህ አስቀድሞ ከራስ መንገሻ ጋር አይዋደዱም ነበርና ራስ መንገሻን የጎዱ መስሏቸው የትግራይንና የራስ መንገሻን ወሬ ለጣሊያኖች እያቀበሉ ወዳጅ ሆነው ነበር። ራስ መንገሻም ደጃዝማች ስብሃትን በጦርነት ለመያዝ ካሰቡ በኋላ የማይመቻቸው ሆኖ ቆይቶ ነበር። ከራስ አሉላ ጋር ግን የልብ ወዳጅነት ነበራቸውና የወንድማቸውን የባሻ ገብረ ማርያምን ልጅ ድረውላቸው ነበር። ቢሆንም ፍቅራቸውን ራስ መንገሻ እንዳያውቁባቸው ሁለቱም የተጣሉ እየመሰሉ ካንገት በላይ ብቻ ይናገሩ ነበር። አሁን የራስ መንገሻ መንገስ በታሰበ ጊዜ ደጃዝማች ስብሃት በራስ አሉላ ፍቅር ተስበው ከአጋሜ ወደ ሐውዜን መጥተው ለራስ መንገሻ ታጥቀው ገቡላቸው። እሳቸውም በነገሩ ደስ ስላላቸው ወዲያውኑ የራስነት ማዕረግ ሰጥተው ራስ ስብሃት አሰኟቸው። አንዳንድ ሰዎች ራስ መንገሻ መረብ ላይ ከጣሊያኖች ጋር የወዳጅነት ውል በመዋዋላቸው እታሰራለሁ ብለው ስለፈሩ ወደ አጼ ምኒልክ አልመጣም አሉ እንጂ መንግስት ፈልገው አይደለም እያሉ ይናገራሉ። ነገር ግን በማን ዘመን በየትኛውስ ጊዜ ራሱ ራስ ሆኖ ሌላውን ራስ ብሎ ይሾማል? ቀይ ጥላ መያዝና ባላንበሳ ማህተም ለአንድ ራስ በማን ዘመን ተፈቅዶ ያውቃል? አጼ ዮሐንስ ሲሞቱ አልጋወራሼ ራስ መንገሻ ነው ብለው አስታውቀውላቸው ነበርና ለመንገስ አስበው ሳለ የእግዚአብሔር ፈቃድ ስላልሆነላቸው ቀረባቸው ተብሎ ቢነገር ይሻል ነበር እንጂ ለመንገስ አላሰቡም ብሎ የሐሰት ነገር መናገር አያስፈልግም ነበር። በኋላ ግን ራስ መንገሻ በመረብ ላይ ከጣሊያኖች ጋር መዋዋላቸው ኢትዮጵያን ለመክዳት አጼ ምኒልክን ለማሳዘን የአጼ ዮሐንስንና የትግራይን ህዝብ ስም ለማጥፋት ነው ተብሎ እንደተተረጎመባቸው ባወቁ ጊዜ ባለፈው ስራቸው ሁሉ ስለተጸጸቱ በ1886 ዓ.ም ይማሩኝና ልግባ የሚል ደብዳቤ ጽፈው በሹም አጋሜ ተስፋዬ እጅ ወደ አጼ ምኒልክ ላኩ። በዚህ ዓለም አንዳንድ ጊዜ እግዚአብሔርንና ንጉሥን የማይበድል ሰው አይገኝም። ነገር ግን በደለኛ መሆንን አውቆ በስጋውና በነፍሱ ከእግዚአብሔር ምሕረት የሚለምን ሰው እንደ ዋና በደለኛ አይቆጠርምና የለመነውን ያገኛል። አጼ ምኒልክም ራስ መንገሻ ባለፈው ስራቸው ተጸጽተው ምሕረት ለመለመን ሹም አጋሜ ተስፋዬን መላካቸውን አይተው ቀድመውንም ቢሆን የኢትዮጵያ ጠላቶች አስመስለው ቢነግሩት ይሆናል እንጂ እሱ ከልቡ አንቅቶ ይህን ስራ እንዳልሰራ አውቄዋለሁ ብለው ባለፈው ጥፋትህ ሁሉ ምሬሃለሁና ወደ አዲስ አበባ እንድትመጣ ይሁን የሚል ምላሽ ላኩባቸው። ራስ አሉላ ግን በአጼ ምኒልክ ላይ ያሰቡት ክፉ ሐሳብ እንዳልተፈጸመላቸው ባዩ ጊዜ ከራስ መንገሻ ተለይተው በአንድ ስፍራ ስለተቀመጡ ሸፍተዋል እየተባለ ተወራባቸውና በነገሩ ደንግጠው ከመረብ መለስ ያለውን የወሰኑን አገር ይሹሙኝ ብዬ ሳይሾሙኝ ቢቀሩ አኩርፌ ነው እንጂ ጌታዬን ራስ መንገሻን አጼ ምኒልክንም አልከዳሁምና አስታርቁኝ ብለው አማላጅ ልከው ታረቁ። ራስ ስብሃትም ከራስ አሉላ ጋር ለመሸፈት መክረዋል ተብለው ስለተጠረጠሩ ነገሩን ለመነጣጠር ወደ መቀሌ ተጠርተው ነበርና መቀሌ ሲደርሱ መሳሪያቸውን ሁሉ ተቀብለው ከነ ልጆቻቸው ይዘው በአምባ ሰላማ አሰሯቸው። ከዚህም በኋላ ራስ መንገሻ በሚያዝያ ወር 1886 ዓ.ም ከትግራይ ተነስተው በግንቦት ወር አዲስ አበባ ገብተው እጅግ ደስ የሚያሰኝ የክብር አቀባበል ተደረገላቸው። ከእሳቸውም ጋር የመጡት ትላልቅ መኳንንቶች ራስ አሉላ፣ ራስ አጎስ፣ ሹም አጋሜ ተስፋዬ ነበሩ። በአዲስ አበባ አንድ ወር ያህል ቆይተው ወደ ትግራይ በሚመለሱበት ጊዜ ከዘውድ በቀር ለንጉሥ የሚገባ ሽልማት ተሸልመው ከተሰናበቱም በኋላ በሰኔ 6 ቀን ከአዲስ አበባ ተነስተው ወደ ትግራይ ተመለሱ። ራስ አሉላ ግን እዚሁ ቀሩ። በዚሁም ዓመት ከራስ መንገሻ አስቀድሞ ንጉስ ተክለ ሃይማኖትና ዋግሹም ብሩ ወደ አዲስ አበባ መጥተው ነበርና በቤተ መንግስቱ ታላቅ ደስታ ተደርጎ ነበር። አጼ ምኒልክ በኢትዮጵያ ያሉ ጣሊያኖች እየወጡ ወደ ሀገራቸው እንዲመለሱ ስለማዘዛቸው። አጼ ምኒልክ በውጫሌውል በ17ኛ ክፍል የተጻፈው የጥገኝነቱ ነገር ተፍቆ ሌላ ቃል እንዲጻፍበት ወይም በጭራሽ እንዲቀር ለማድረግ ራሳቸው ከኮንት አንቶኔሊና ከዶክተር ትራቬርሲ ጋር ተነጋግረው ወደ ሮማም ተላልከው እንዳልሆነላቸው ከተረዱት በኋላ በኢትዮጵያና በራሳቸው ላይ ትልቅ ጉዳት የሚያመጣ ይህን የመሰለ ውል በውጫሌ ስለመዋዋላቸው አጥብቀው ተጸጸቱ። ይልቁንም በዚያ ወራት ወደ አውሮፓ ነገስታት ደብዳቤ ልከው ነበርና የእንግሊዝ፣ የጀርመን፣ የፈረንሳይ፣ የመስኮብ፣ የአውስትሪያ ነገስታት የኢትዮጵያ ንጉስ በውጫሌ ውል የኢጣሊያ ጥገኛ ሆኗልና በኢጣሊያ በኩል ካልመጣልን የምኒልክን ንጉሰ ነገስትነት አናውቅም ብለዋል እየተባለ በአውሮፓ ጋዜጦች እየታተመ መውጣቱን ስለሰሙ እጅግ አዘኑ። በዚህ ሁሉ ነገር ቁጣቸው እንደ እሳት ስለተቃጠለ ከእንግዲህ ወዲህ በሀገሬ በኢትዮጵያ የሚኖሩ ጣሊያኖች ሁሉ እየወጡ ይሂዱ ብለው ለየመኳንንቶቻቸው አስታወቁ። በሸዋም የኢጣሊያ መንግስት ተላላኪ ሆኖ የተቀመጠውን ዶክተር ትራቬርሲን ወደ ሀገር ሂድ ብለው አሰናበቱት። የኢጣሊያም የውጭ ጉዳይ ሚኒስቴር ግን አጼ ምኒልክ ኢጣሊያኖችን ከሀገሬ ይውጡልኝ፣ ወደፊትም አይምጡብኝ ብለው የጻፉትን ደብዳቤ ተመልክቶ ምክንያቱ በውጫሌ የተደረገው ውል የ17ኛው ክፍል ባለመታረሙ መሆኑን ስለተረዳው ከዶክተር ትራቬርሲ በቀር ነገሩን የሚያውቀው ሌላ መልእክተኛ አናገኝምና የውጫሌን ውል ስለማረምና ስለመለወጥ እንዲነጋገር እንደገና እሱን ለመላክ ግድ ሆነብን ብሎ 2 ሚሊዮን ጥይት ገጸ በረከት ጨምሮ መልሶ ወደ ሸዋ ሰደደው። አጼ ምኒልክም ከዶክተር ትራቬርሲ ጋር በተገናኙ ጊዜ እኔ በማናቸውም ቢሆን ከኢጣሊያ መንግስት ጋር የጀመርኩትን ወዳጅነት ለመተው ሐሳብ አልነበረኝም፣ እናንተ ግን ሐሳባችሁ ሁሉ ለጠብ እንጂ ለፍቅር አለመሆኑን ከዚህ ቀጥሎ ያለው ስራችሁ ይመሰክራል። መጀመሪያ ስለ ወሰን ነገር በውጫሌ ውል በሶስተኛው ክፍል የተጻፈውን ከኮንት አንቶኔሊ ጋር ተስማምተን ካደስነው በኋላ የታደሰውን ውል አፍርሳችሁ እስከ መረብና እስከ ሙና እስከ በለሳም ወጣችሁ ሰንደቅ ዓላማችሁን አቆማችሁ። ሁለተኛም በዚያው በውጫሌ ውል በ17ኛው ክፍል የተጻፈውን እንለውጣለን ካላችሁ በኋላ ምክንያት እያበዛችሁ ነገ ከነገ ወዲያ እያላችሁ እስካሁን አቆያችሁት። ሶስተኛም ከሁሉ የሚበስና የሚከፋ ነገር አሁን በቅርቡ ጀነራል ጋንዶልፊ እኔን ለማሳዘን ሲል ወደ መረብ መጥቶ እኔ ሳልሰማ ከራስ መንገሻ ጋር የወዳጅነት ውል ተዋዋለ። ይህም የጠላትነት እንጂ የወዳጅነት ሥራ አለመሆኑ የታወቀ ነው እያሉ ነገሩን እየገለጡ ነገሩት። ነገር ግን አጼ ምኒልክ አዋቂና የዲፕሎማቲክ ሰው ስለነበሩ ያመጣላቸውን 2 ሚሊዮን ጥይት አልቀበልም ብለው ቢመልሱለት እሳቸው ጠብ ፈላጊ ይባሉ ነበርና ከኢጣሊያ አገር ድረስ ያመጣኸውን ጥይት አልቀበልም ብዬ ብመልሰው ግርማዊ የኢጣሊያ ንጉስ ወዳጅነታቸውን የጠላው መስሏቸው እንዳያዝኑብኝ ስል ተቀብያለሁ፣ እግዚአብሔር ይስጥልኝ ብለው አሰናበቱት። ጀነራል ባራቲሪ አድዋ መጥቶ በወታደር ከተከበበ በኋላ በጨሄ ቴዎፍሎስ አማካይነት ስለማምለጡ። ዶክተር ትራቬርሲ ከኢጣሊያ ሀገር ተልኮ የመጣበትን ጉዳይ ከአጼ ምኒልክ ጋር ተነጋግሮ ሳይቃናለት ስለተመለሰ ጣሪያኖች በአጼ ምኒልክ በኩል እናገኛለን ብለው ሲያስቡት የኖሩትን ተስፋቸውን ቆረጡና ከራስ መንገሻ ጋር የጀመሩትን ወዳጅነት ለማስፋትና በአጼ ምኒልክ ላይ እንዲነሱ ለማድረግ ይጣጣሩ ጀመር። ራስ መንገሻ ግን በመረብ ከእናንተ ጋር የወዳጅነት ውል መዋዋሌ ጎረቤት ስለሆንን ከጠብ ፍቅር ይሻላል ብዬ ነው እንጂ አገሬን ኢትዮጵያንና ንጉሴን አጼ ምኒልክን ከድቼ ከእናንተ ጋር ለመሆን የተዋዋልኩት ውል የለኝም ብለው እምቢ አሏቸው። አንዳንድ የኢትዮጵያ ጠላቶችም እርሶ የአጼ ዮሐንስ ልጅ ሆነው ለአጼ ምኒልክ መገዛት ትልቅ ውርደት ነው እያሉ ራስ መንገሻን ይመክሩ ነበር። ራስ መንገሻ ግን የኢትዮጵያን ሰንደቅ ዓላማ ይዘው ከውጭ ጠላት ጋር ለመዋጋት ከማሰብ በቀር በአጼ ምኒልክና በኢትዮጵያ ላይ ጉዳት የሚሆን ሥራ ለመስራት ለጊዜው ምንም ሐሳብ አልነበራቸውምና ምክራቸውን አልተቀበሏቸውም። ከዚህም በኋላ ደርቡሽ ከጣሊያኖች ጋር ጦርነት ለማድረግ በከሰላ በኩል መጣ የሚባል ወሬ ስለተሰማ ራስ መንገሻ ደስ አላቸውና በወሰን ላይ ሆነው ከአማሴንና ከሰራዬ ከያውራጃው ሁሉ ጣሊያኖችን እየከዳ የሚመጣውን ሰራዊት በደስታ እየተቀበሉ ተቀመጡ። ደጃች ሀጎስ ተፈሪ የሚባለው ግን ራስ መንገሻልና ሹም አጋሜ ተስፋዬን የጎዳ መስሎት ከኢትዮጵያ መንግስት ከርቶ ወደ ጀነራል ባራቲየር ይገባና በኢጣሊያኖችም ወገን ታላቅ ደስታ ሆነ። ከዚያም በፊት ራስ መንገሻ ራስ ስፋትን አስረው በአምባ ላይ አስቀምጠዋቸው ነበርና ጀነራል ባራቲየሪ ከራስ መንገሻ ጋር ተዋግቼ ራስ ስፋትን ከእስር ቤት አወጣቸዋለሁ እያለ የራስ ስፋትን ቤተ ዘመዶች ይሰብክላቸው ጀመር። ወዲያው ራስ መንገሻ እንዳይጠረጥሩና እንዳይዘጋጁ ለማድረግ ሲል እኔ ራሴ ወደ አድዋ መጥቼ መረብ ላይ በተደረገው ውል ተዋክሰን ብንታረቅ ይሻላል እንጂ እንዲያው በከንቱ የሰው ደም ቢፈስ ምን ጥቅም አለው የሚል ቃል ጽፎ ላከላቸው። ከርሱም ጋራ ያለው የኢትዮጵያ ተወላጅ የሆነ ሰው ሁሉ እንዳይከዳው እኔ ዛሬ ወደ አድዋ መሄዴ ከዚህ ቀደም በመረብ ላይ ከራስ መንገሻ ጋር ያደረግነውን የወዳጅነት ውል ለማደስና ለማጽናት ነው እንጂ ለጦርነት እንዳይመስላችሁ እያለ የማታለል ስብከት ከሰበከላቸው በኋላ በታህሳስ 19 ቀን 1887 ዓ.ም ተመረጠ። ከሰራዬ ተነስቶ ጥቂቶች ወታደሮች ይዞ ወደ አድዋ ገሰገሰ። ወደ አድዋም በደረሰ ጊዜ የአድዋ ካህናት በፍቅር የመጣ መስሏቸው ልብሰ ተክህኖ ለብሰው መስቀል ይዘው ተቀበሉት። እርሱም ከኢትዮጵያ መንግስት ጋር ወዳጅ ለመምሰል እንዳገሩ ልማድ ከፈረስ ወርዶ መስቀሉን ተፋለመ። በዚያን ጊዜ የጀነራል ባራቲየሪ ዋና ሐሳቡ ራስ ስፋት ወደ ታሰሩበት ስፍራ ሄዶ በድንገት አደጋ ጥሎ ወዳጁን ራስ ስፋትን ፈቶ ለመውሰድ ነበር። ነገር ግን የአገሩ ሰው እንዳይጠረጥርና እንዳያውቅበት ፊታውራሪውን ወደ አክሱም አቅንቶ እንዲሄድ ትዕዛዝ አሳልፎ እሱ ገና ከአድዋ ሳይነሳ የራስ መንገሻ ሰራዊት በድንገት ወደ አድዋ ደርሶ ስለከበበው እጅግ ተጨነቀ። ስለዚህ ወዲያው በፍጥነት በፈረስ ሆኖ እነዚያን ጥቂቶች ሰራዊቱን ያሰልፍ ጀመር። ቢሆንም የጦር አለቃ የሆነ ሰው ዝም ብሎ መሞት አይገባውምና ነው እንጂ በዚያ ጊዜ ተዋግቼ አሸንፋለሁ የማለት ሐሳብ አልነበረውምና በፍጥነት ወደ አድዋ ካህናትና ቄሶች ቀርቦ እኔ የመጣሁት ለፍቅርና ለእርቅ ነው እንጂ ለጦርነት አይደለምና ቢሆን ከራስ መንገሻ ጋር አስታርቁኝ፣ ለእርቁም ፈቃዳቸው ባይሆን ለቀውኝ አስመራ እንዲሄድ አማልዱኝ እያለ ይለምናቸው ጀመር። በመካከላቸው እጨጌ ቴዎፍሎስ ነበሩና እሱ እንደዚህ ያለ በፍቅር ነገር ሲናገር እናንተ ለምን ጠብ ትፈልጋላችሁ እያሉ በቁጣ ቃል ስለተናገሩ መቼም ቢሆን የኢትዮጵያ መኳንንት የካህናትን ቃል ያከብራሉና አሁን በቶሎ አገራችንን ለቆ ከሄደልን እሺ እንዳባታችን ቃል እናደርጋለን ብለው ለቀቁትና ወደ ቀኝም ወደ ግራም ሳይል በቀጥታ ወደ አዲኳላ ተመለሰ። ያዷ ከሳውስትና ካህናት እንደዚህ ማለታቸው የመጣውት ለእርቅና ለሰላም ነው ስላላቸው በመኝነታቸው እውነት መስሏቸው ነበር። እጨጌ ቴዎፍሎስ ግን እጅግ ተከብረውና ተፈርተው የኖሩበት የአጼ ዮሐንስ መንግስት ወደ አጼ ምኒልክ በማለፉ ደስ አላላቸውም ነበርና የማታልፈውን ኢትዮጵያን ሳያስቡ አጼ ምኒልክን ብቻ የሚጎዱ ስለመሰላቸው የራስ መንገሻን መኳንንት አማልደው ጀነራል ባራቲየሪን አዳኑት እንጂ የእርሱ አመጣጥ ለእርቅና ለሰላም አለመሆኑን ፈጽመው ያውቁ ነበር ይባላል። ከዚያም አስቀድሞ ዋጋው እጅግ ብዙ የሆነ ባለወርቅ ጥልፍ ካባ ከአስመራ ልኮላቸው እንደነበርና ወዳጅነትም ጀምረው እንደነበር የአክሱም ካህናትና በከተማው የሚኖሩ ትልልቅ ሰዎች ሁሉ ያውቃሉ። ስለ ራስ መንገሻና ስለ ጣሊያኖች ጦርነት ጀነራል ባራቲየሪ በእጨጌ ቴዎፍሎስ እርዳታ የራስ መንገሻን መኳንንት አታሎ ከአድዋ ወደ አዲቋላ ከተመለሰ በኋላ እንደገና ብዙ ወታደሮች አዘጋጅቶ ወደ ቋቲት ሰደደ። በአድዋም ያለው የራስ መንገሻ ሰራዊት ጀነራል ባራቲየሪ እንደገና ጦር መስደዱን በሰማ ጊዜ በእጨጌና በካህናት እርዳታ ተለማምጦ ሂዶ አሁን ተመልሶ እንደዚህ ማድረጉ እጅግ ያሳዝናል እያለ እጨጌ ቴዎፍሎስንም እያማረረ ይናገር ጀመር። ራስ መንገሻም መኳንንቶቻቸውንና ወታደሮቻቸውን ሰብስበው ስለ ሀገራችን ነጻነት ተዋግተን ቢሆን ድል እናደርጋለን፣ ባይሆንም ደማችንን ረግጦ ይገባል እንጂ እንዲያው አይገባምና አይዟችሁ አትፍሩ፣ የዮሐንስና የምኒልክ አምላክ ይረዳናል እያሉ የሚያጽናና ቃል ስለተናገሩ ሁሉም በፊታቸው ይፎክሩ ጀመር። ከዚህም በኋላ ወደ ቋቲት ጉዞ ጀመሩ። ቋቲት በተፈጥሮ ምሽግ የሆነ ተራራና ዱር ነው። ስለዚህ ራስ መንገሻ ጣሊያኖች ሳይዙት አስቀድመው ገስግሰው ቋቲትን ያዙት። ጀነራል ባራቲየሪም በበኩሉ ራስ መንገሻ የቋቲትን ተራራ የያዘብን እንደሆነ ማስቸገሩ አይቀርምና በግትጋሴ ሂዱ ብሎ ሰራዊቱን አዞ ነበር። ነገር ግን ራስ መንገሻ ቀድመው ስለያዙት ሐሳቡ አልተፈጸመለትም። የኢጣሊያኖችም ጦር አመጣጡ በብዙ ሰራዊት ነበር። ሜጀር ኪዳልጎ ደጀን፣ ሜጀር ቶዞሊ ፊታውራሪ፣ ሜጀር ሳሌቤ በቀኝ፣ ቲኒንቲ ሳፎንቲ በግራ ሆነው ጦርነት ተጀመረ። ራስ መንገሻም ሰራዊታቸውን መሃል ለመሃል አሰልፈው እርሳቸው ደጀን ሆነው ያዋጉ ጀመር። ምንም ቋቲት ጫካና ዱር ቢሆንም እንኳ የራስ መንገሻ ሰራዊት እንደ ወፍ በየዱሩ ውስጥ እየተባረረ ወደ ጣሊያኖች ሰልፍ እየገባ በጎራዴ እየመታ ይገድ ጀመር። ጣሊያኖችም ድል ሆነው መሸት ሲጀምሩና የራስ መንገሻ ሰራዊት በስተጀርባ ዞረው ለመክበብ ሲዘጋጁ ጄኔራል አሪሞንዲ ብዙ ሰራዊት ይዞ በሩቅ ይጠባበቅ ነበርና የኢጣሊያ ጦር ድል ሆኖ መሸሹን በመነጽር አይቶ በፍጥነት ደረሰና ተጋጠማቸው። ቢሆንም ጊዜው መሽቶ ነበርና ድሉ ለሁለቱም ወገን ሳይሆን አደረ። በማግስቱም እንደዚሁ ብርቱ ጦርነት ሆኖ ውሎ ነበር። በሶስተኛው ቀን ግን አንድ ፈሪና ማዕት አውሪ የሆነ ሰው ለጣሊያኖች ስንቅ አቀባይ ብዙ ዋጋ ተስተጭኖ ሲመጣ አይቶ ነገሩን ሳያረጋግጥ ለጣሊያኖች የመጣላቸው ረዳት ቁጥሩ አንበጣ ነው ብሎ ስላወራ የራስ መንገሻ ሰራዊት በፍጥነት ቋቲትን ለቀው ወደ ሰናፌ ጉዞ ጀመሩ። ደግሞም እንዳጋጣሚ ከጣሊያኖች የተማረከ አንድ ምርኮኛ አምልጦ ወደ ጣሊያኖቹ ሰፈር ገብቶ ነበርና ራስ መንገሻ ወደ ሰናፌ መሸሻቸውን በተናገረ ጊዜ ጀነራል አሪሞንዲ እንደገና ጥሩምባ አስነፍቶ ከእሱ ጋር ያለውን ወታደር ሁሉ አስከትሎ ወደ ሰናፌ ገሰገሰ። راس منگشم بسن آفی میدا دنکوان استکلو گبر سیابرو تاریانوچ بامبا تاریک لایهونو برنگت یمرس الرومتا لکا قباچو یه راس منگشم سراویت یه دنگت آدگاس لیهونو باچو دنکواناچون ساینکلو ایه ششو هیلو تاریانوچم کامبا تاریک ود راس منگشا سفر وردو نگاریتون ملکتون تکیتم تامن جانات ایت سنک نالبس ینن میمتاز سر ایزم چاک ازرفو با جنرال آریمون دیفیت ایفو کرو علفو کولوم نیلک آسی منیلکن نا راس منگشا نا یه هماسین مکوانن با تالیانو چلای دیلارا کوچو ینبروت بزو دب دب دیوچ باگل گلوستوانو با راس منگشا دون کوانسرا تگنیو کدلو نیلک با دب دب دیوچو مگنیت ትልቅ ደስታ አደረጉ ይባላል የራስ መንገሻ ሰራዊት 14000 ባለ ጠመንጃ 4000 ባለ ጦርና ባለ ጋሻ በድምሩ 18000 ነበር በቋዲትና በሰናፌ ጦርነት ስላጋራቸው ደማቸውን አፈሰው የሞቱ 1020 ከነዚሁም ትልልቁ ደጃዝማች ተርላ ደጃዝማች በየነ ደጃዝማች ካሳ ቀኛዝማች አንደርጋቸው ናቸው የቀሰሉም 2000 ይሆናሉ ከነዚሁም ዋናው ሹማጋሜ ተስፋይ ነው አጥምንሌክ ጣሊያኖችን የውጫሌን ውል 17ኛውን ክፍል አንፍቅም ካሏቸው በኋላ ውሉን ለማፍረስ ቆርጣሳብ ማድረጋቸው አጥምንሌክ ከላይ የቀዳማዊ ምኒልክ ከታችም ያጼ ልብነ ድንግል ዘር ያቤቶ ያቆብ ተወላጅ ስለመሆናቸው የቀዳማዊ ምኒልክ ዙፋንና ዘውድ ከሌሎቹ ይልቅ የሚገባው ለርሳቸው መሆኑን ከማወቃቸው የተነሳ የሚገባቸውን ለማግኘት በብዙ ይጥሩ ነበር። ባጼ ዮሐንስም ላይ ከጣሊያኖች ጋር የተስማሙባቸው ይህንኑ የሚገባቸውን ዙፋንና ዘውድ ለማግኘት ኃይል የሚያገኙበትን የጦር መሳሪያ ለማምጣት ነበር እንጂ በእውነት አገራቸውን ኢትዮጵያን አሳልፈው ለጣሊያኖች ለመስጠት ምንም አሳብ አልነበራቸውምና ውሉን ለማፍረስ ማሰባቸው ስለዚህ ነው። ምናልባት አንዳንድ ሰዎች በአጼ ዮሐንስ ዘመን በንጉስ ምኒልክና በጣሊያኖች መካከል የነበረውን የስምምነትና የወዳጅነት ነገር ሲያስቡ በአጼ ምኒልክ ያዝኑ ይሆናል። ነገር ግን በዚያን ጊዜ የነበረው የአጼ ምኒልክ ሐሳብ በቀን ልቡና ቢመረመር አጼ ዮሐንስ በኃይል የወሰዱትን የአባቶቻቸውን ዙፋንና ዘውድ ለማግኘት መጣጣራቸውን ያስረዳል እንጂ ሌላ ነገር ነበረበት ለማለት አይቻልም። ይህንንም የመሰለው ሐሳብ የሙሉ ኢትዮጵያ ሕዝብ ሐሳብ ነው እንጂ የነገሥታቱ ብቻ አይደለም። ውሻና ውሻ በሥጋና ባጥን ተጣልተው ሲናከሱ በመካከላቸው አንድ ጅብ የበጣ እንደሆን የራሳቸውን ጠብተው ባንድነት ሆነው ጅቡን ያባርራሉ እንደሚባለው የኢትዮጵያም አርበኞች እንደዚሁ ናቸው። ይህንን ለመረዳት አሁን በቅርቡ ዘመን የነበሩት የደጃዝማች ደበብንና የደጃዝማች ባህታን የራስ ስብሃትንና የደጃች ሀጎስን ታሪክ ብቻ ማንበብ ይበቃል። ደጃዝማች ደበብ የታላቁ ራስ አራያ ልጅ ናቸው። እርሱም ከአጼ ዮሐንስ ከብቶ በምጽዋ ተገብ አገመዳ የሚባል በረሃ ተቀምጦ ሳለ እኔ ከአጼ ዮሐንስ ከድቼ መጥቻለሁና የኢጣሊያ ሎሌ ለመሆን እፈልጋለሁ፣ ነገር ግን የጦር መሳሪያ የለኝምና በቶሎ ላክልኝ ብሎ በምጽዋ ወዳለው ወደ ጀነራል ማርዛኖ ቢልክ 2000 ያህል መሳሪያና ገንዘብ ጨምሮ ላከለት። ከዚህም በኋላ ጣሊያኖች ወደ ደጋው አገር ወደ አስመራ ለመውጣትና አገር ለመያዝ አስበው ከማርዛኖ ጋር ተቀላቅለህ እንድትወጣ ብለው ቢልቁበት አሽከሮቹን ሰብስቦ እንደዚህ የሚል መልእክት መጣብኝ እንደምን እናድርግ ብሎ ምክር ቢጠይቃቸው በአንድ ቃል ሆነው አገራችንን አሳልፈን ከመስጠት ደማችንን በላዩ ላይ አፍሰን ረግጠው ቢወስዱት ይሻላል ብለው ተናገሩና ደጃዝማች ደበብ ምክራቸውን በደስታ ተቀብሎ በፍጥነት ወደ ሰገነት ይወጡ አሽከሮቹን አስተልፎ ምቹ ስፍራ ይዞ ይተባበቃቸው ጀመር። ታሪያኖችም ይህን ሰምተው 600 ወታደሮች በካፒቴን ከርናንኪያ አዛዥነት አድርገው ደጃሽ ደብብን ውጉና ያዙ ብለው ቢልኩ ደጃሽ ደብብ በየመንገዱ ሰላይ አስቀምጦ ነበርና ታሪያኖቹ የሰገነትን መንገድ ይዘው ሲጓዙ ላሽከሮቹ ምልክት በሰጣቸው ጊዜ በርሩምታ ተኩሰው ፈጇቸው። ደጃዝማች ባታ ልጅ አምባዬ የሚባለውን የታላቁን ራስ አርአያ ልጅ በአምባጓሮ ስለገደለ ሽፍታ ሆኖ በምጽዋና በሀባብ በረሃ እየተመላለሰ ይኖር ነበርና አጼ ዮሐንስ መሞታቸውን ቢሰማ ጣሊያኖችን እየመራ አንጥቶ ወደ ሰገነት ያገባቸው። 5 ዓመትም ያህል በጣሊያኖች ዘንድ እንደ አንድ መኮንን ተቆጥሮ በክብር ተቀመጠ። በኋላ ግን ጣሊያኖች የኢትዮጵያን ሰው ሲያዋርዱትና እያፈኙም ሲገርፉት በማየቱ ስላዘነ የአገሬን ሰው እንደዚህ እየተዋረደ ከማየው ሞት ይሻለኝ ነበር እያለ በግልጽ መናገር ጀመረ። ቀጥሎም የጣሊያኖች ሐሳብ ወሰን እየገፉ ለመሄድና አገር ለመያዝ መሆኑን ስለተረዳው አገሬ ትግራይ በጣሊያን እጅ ገብታ ከማይ አስቀድሞ አምላኬ ያጥፋኝ ልሞት እያለ ለአሽከሮቹ ይነግር ጀመር። ጣሊያኖችም የደጃዝማች ባህታን ሐሳብ ስላወቁ ከዚህ ቀደም ደጃዝማች ደብብ የናንተ ሎሌ ነኝ ብሎ አታሎ መሳሪያ ተቀብሎ በገዛ መሳሪያችን ወቅቶ ፖለቲካችንን አስተናከለብን። አሁን ደግሞ ደጃዝ ባታ እንደዚህ ያለ ሐሳብ እንዳለው ተረተነዋል። ሳይጠረጥር በድንገት ይዘን ወደ አሰብ እንወስደው ይሻላል ብለው መከሩበት። ደጃዝ ባታም በሽፍትነት ምክንያት ወደ ምጽዋ ከሄደ በኋላ በካቶሊካውያን ሚሽዮን ቤት ተምሮ ካቶሊክ ሆኖ ነበርና በአንድ ካቶሊካዊ በኩል የተመከረበትን ክፉ ምክር ስለሰማው ሳይቀድሙኝ ልቅደማቸው ብሎ አንዱን የኢጣሊያ ሹም ይዞ በሰንሰለት አድርጎ ለራስ መንገሻ ላከላቸው። ወዲያውም በቶሎ ይድረሱልኝ ብሎ አስታውቆ እሱ በዚያ ያለውን ስልክ በጣጥሶ እቃውንም ሁሉ ተባብሮ የአገሬ ሰው እርዳኝ ብሎ አዋጅ ቢነግር በአንድ ሰሞን 1500 ባለጠመንጃ ወታደሮች ገቡለት። እነዚህንም ይዞ በሰገነት ሆኖ ራስ መንገሻን ሲጠብቅ አስመራ ያለው ሜጆር ቶዞሊ የተደረገውን ሁሉ ሰምቶ በግስገሳ ተነስቶ በሰገነት ያጠገብ ማረባ በሚባል አገር ደረሰባቸው። ደጃዝ ባታም ሜጆር ቶዞሊ መምጣቱን ራስ መንገሻ መቅረታቸውን አይቶ እጅግ ተጨነቀና ከዚያ ሸሽቶ ወደ ሃይላይ ወጣ። በሃይላም የነበረውን የኢጣሊያ ካፒቴን እገላለሁ ብሎ አስቦ ሳለ በዚያ ያሉት አንተም በእጅህ ያለውን መሳሪያና ዕቃ አስረክብ ብለው የእርቅ ነገር ቢጀምሩ ካፒቴኑ ሜጀር ቶዞሊ እስኪደርስለት ሰዓቱ እየደረሰ ባየ ጊዜ በእጅህ ያለውን መሳሪያና ዕቃ የማስረክባቸው ሰዎች ላክልኝ ብሎ ወደ ደጃች ባህታ ቢልክበት እውነት መስሎት ከወታደሮቹ ጀግና ጀግናውን መርጦ ሰደደና ካፒቴኑ ሁሉንም እየያዘ ሰንሰለት አገባባቸው። ወዲያው ሜጀር ቶዞሊ ወታደሮቹን አሰልፎ በደጃሽ ባታ ላይ አደጋ ጣለበት። ደጃሽ ባታም ምንም እንኳ ለመዋጋት ባይችልም ኢትዮጵያዊ ሆኜ ፊቴን አዞሬ አልሸሽም ብሎ በአንድ ስፍራ ቆሞ እየተጣቆተ 11 ያህል ሰው ከገደለና 20 ሰው ያህል ካቆሰለ በኋላ በሶስት ጥይት መቱትና ሞተ። ራስ መንገሻ ራስ ስፋትን አስረው አገዛዋቸው አጋሜን የአጼ ዮሐንስ የልፍኝ አሽከር ለነበረ ለደጃች ተስፋ ይሰጡት። ከዚያም በኋላ ጣሊያኖች ከራስ መንገሻ መኳንንት ጋር ባላጌ ተዋግተው ድል ካደረጓቸው በኋላ ራስ ስፋትን ከታሰሩበት ፈተው ወስደው በታላቅ ክብር ያኖሯቸው ጀመር። ወዲያውም የራስ መንገሻ ጠላት መሆናቸውን ያውቁ ነበርና በራስ መንገሻ ላይ የሚናገሩትን ሁሉ በእምነት ይቀበሏቸው ነበር። የእንደርታንና የሁለት አውላሎንም ግዛት ሰጥተዋቸው ነበር። በኋላ ግን በየካቲት ወር 1888 ዓ.ም አጼ ምኒልክ ከጣሊያኖች ጋር ለመዋጋት በተቃረቡ ጊዜ እነዚህ ሁለቱ ክርስቲያን አርበኞች ከባድ ጋር ሆነን ንጉሳችንን አጼ መኒልክን ከመንወጋና አገራችንን ትግራይን በኢጣሊያዊት ገብታ ከመንያት ከአጼ መኒልክ ጋር ሆነን ስለ አገራችን ደማችንን ማፍሰስ ይሻለናል ብለው ከጣሊያኖች እየከዱ ወጥተው ፋይናቸው ያዩትን የጣሊያኖችን ሚስጥር ሁሉ ለአጼ መኒልክ ተናግረው ወዲያውም እኛ ባወቅነው በአገራችን ባጋሚ ዙረን በስተኋላ እንገጥማቸዋለን ብለው እንደቃላቸው ባጋሚ ዙረው ስልኩን ቆራርጠው ስንቅ አቀባዩን ሁሉ በመፍጨታቸው ለንጉሳቸውና ለኢትዮጵያ አገራቸው ለልጅ ልጅ የማይረሳ ትልቅ ሥራ ሰርተዋል። አጼ ዮሐንስ ከሞቱ በኋላ አጼ ምኒልክ ወደ ትግራይ ሄደው ራስ መንገሻን በትግራይ ሹመው ተመልሰው ነበር። ነገር ግን በ1884 ዓመተ ምህረት ጣሊያኖች ከአጼ ምኒልክ ሳይፈቅዱ አታለው የወዳጅነት ውል ተዋውላቸው ነበርና በኋላ ግን የጣሊያኖች ሐሳብ ትግራይን ለመውሰድ መሆኑን ስለተረዱት ሐሳባችሁ እንደዚህ ከሆነስ እኔ ዮሐንስ ልጅ ነኝና ከእናንተ ጋር ሆኜ አጼ ምኒልክን ከመውጋት አገሬንም በእናንተ እጅ ሆና ከማያት ሞት ይሻለኛል ብለው የተዋዋሉትንም ውል አፍርሰው አጼ ምኒልክ ከሸዋ እስኪደርሱላቸው ድረስ ከጣሊያኖች ጋር ብዙ ጦርነት አድርገዋል። እነዚህንም የመሳሰሉ ብዙ አሉ። አጼ ምኒልክም በውጫሌ ውል በ17ኛው ክፍል የተጻፈውን የጥገኝነቱን ነገር ለመፋቅ ጣሊያኖች እምቢ ማለታቸውን ከተረዱት በኋላ መኳንንቶቻቸውን ሰብስበው ከእንግዲህ ወዲህ ከጣሊያኖች ጋር የነበረኝን ወዳጅነት ትቻለሁ፣ የውጫሌንም ውል አፍርሻለሁ፣ ለጦርነት ግን እነሱ እየገፉ ወሰን እያለፉ ካልመጡብኝ እኔ ገፍቼ ሄጄ ለመዋጋ ሐሳብ የለኝም ብለው አስታውቀው ወደፊት ጣሊያኖች ለማድረግ የሚያስቡትን እየተጠባበቁ ተቀመጡ። ጣሊያኖች ወሰን አልፈው ወደ አጋሚ ስለመግባታቸው ጀነራል ባራቲሪ ራስ መንገሻን በሰንአፌ ድል ካደረገ በኋላ ለአገር ጥበቃ ሜጀር ጋሊያኖን በሰንአፌ ደጃች ሀጎስ ተፈሪን በአጋሜ ትቶ እሱ ወደ አስመራ ተመለሰ። ከዚያም ወደ ምጽዋ ወርዶ በወታደር ሰልፍና በካህናት ቅዳሴ የድሉን በዓል አከበረ። ከዚህም በኋላ ክረምቱን ሲዘጋጅ ከርሞ በመስከረም 21 ቀን 1887 ዓ.ም ከአስመራ ተነስቶ ወደ አጋሜ ከተማ ወደ አዲግራት ገብቶ ተቀመጠ። ከዚያም ወደ መቀሌ መጥቶ እንደገና ከራስ መንገሻ ጋር ጦርነት ሊገጥም ነው እየተባለ ይወራ ነበርና ራስ መንገሻ በቶሎ ወደ አዲስ አበባ ልከው ለአጼ ምኒልክ አስታወቁ። አጼ ምኒልክም በዚሁ ዓመት በህዳር ወር ወደ ወላይታ ዘምተው በጥር ወር ተመልሰው ነበርና ሶስት ወር ያህል ቆይተው በግንቦት ወር ወደ ወሎ ጉዞ ጀመሩ። ምክንያቱም ራስ መንገሻ ጣሊያኖች እየገፉ ወደ መሃል ትግራይ ለመምጣት ማሰባቸውን ልከውባቸው ነበርና ወደ ወሎ ብቅ ብለው ጣሊያኖች እየገፉ መምጣታቸው በርግጥ ቢሆን ወደ ትግራይ ለመዝለቅ ይህም ባይሆን የግሸንን ቤተክርስቲያን ሥራ አይተው ለመመለስ ነበር። ጣሊያኖች አጼ ምኒልክ ወደ ወሎ ብቅ ማለታቸውን በሰሙ ጊዜ ወደፊት መግፋታቸውን ትተው በዚያው በአዲግራት ቆይተው ነበርና ራስ መንገሻ ይህንኑ ወደ አጼ ምኒልክ ልከው ስላስታወቁ ቢሆንም ባይሆንም ክረምቱን አዲስ አበባ ላይ ሆኖ ማዳመጥ ይሻላል ተባለና ነገሩ በዚሁ ተቆረጠ። የጣሊያኖችም ዋና ሐሳባቸው የኢትዮጵያን መኳንን ከአጼ ምኒልክ እያስከዱ ኃይላቸውን ለማዳከም ነበርና ወደ ዋግሽም ብሩ ይላላካሉ ማለትን አጼ ምኒልክ ስለሰሙ ዋግንና ላስታን ለልጃቸው ለደጃሽ ጓንጉል ሰጥተው ዋግሽም ብሩ ወደ አዲስ አበባ እንዲመጡ ተደረገ። አጼ ምኒልክም ወደ አዲስ አበባ ለመመለስ ቁርጥ ሐሳብ ባደረጉ ጊዜ ምናልባት ጣሊያኖች በክረምት አደጋ ጥለው ራስ መንገሻን ብቻውን እንዳይወጉ ብለው ከትግራይ መጥተው በዳር አገር ተቀምጠው ይኖሩ የነበሩትን ፊታውራሪ ንጉሴን፣ ቀኝ አዝማች ኃይለ ማርያምን፣ ባላምባራስ በየነን ጠርተው ወደ አገራችሁ ወደ ትግራይ ሄዳችሁ ከራስ መንገሻ ጋር ሆናችሁ ጣሊያኖችን ስትተባበቁ ክረሙ ብለው አሰናብተው ሰደዷቸው። ከዚህ በኋላ በሰኔ 29 ቀን አዲስ አበባ ገብተው ክረምቱን የጦርነት ምክር ሲያስመክሩ ከረሙ። የመስኮብ መልእክተኞች ወደ ኢትዮጵያ ስለመምጣታቸውና የኢትዮጵያ መልእክተኞች ወደ መስኮብ ስለመሄዳቸው መስኮቦች ከኢትዮጵያ መንግስት ጋር መቀራረብና መገናኘት ስለፈለጉ በ1878 ዓ.ም ኒኮላይ ኢቫንክሊች አብኖፍ የሚባል መልእክተኛ ካንድ ቄስ ጋራ ወደ አጼ ዮሐንስ መጥቶ ነበር። ቄሱም መስኮቦች በሃይማኖት ኦርቶዶክሳውያን መሆናቸውን ለአጼ ዮሐንስ በነገራቸው ጊዜ ደስ አላቸውና ባዶዋ አጠገብ ገዳምና ቤተክርስቲያን የሚሰራበት አንድ ቦታ ሰጡት። ዋናው መልእክተኛ ኒኮላይ ኢቫንክሊች አብኖፍንም በጣም አከበሩት። የመስኮብንም መንግስት ትልቅነት የህዝቡን ብዛት ሲነግራቸው በደስታ ያደንቁ ነበር። በመስኮብም አገር የጦር መሳሪያ ፋብሪካ መኖሩን በነገራቸው ጊዜ ብዙ ወታደሮች አሉኝና ለነዚህ የሚሆነኝ 50,000 ጠመንጃና 40 መድፍ 5,000 ሽጉጥ ለዚሁ የሚበቃ ጥይት ደግሞ 50,000 ጎራዴ ጨምረህ ከመስኮብ አገር እንድታመጣልኝ ውል እንዋዋል ብለው ተዋውለውት ነበር። ነገር ግን በዚያ ዓመት ጣሊያኖች የምጥዋን በር ስለያዙት የውሉ ሐሳብ ሳይፈጸም ቀረ። መስኮቦች በምጽዋ ወደ ትግራይ ወጥተው ከአጼ ዮሐንስ ጋር የጀመሩት ጉዳይ በጣሊያኖች ምክንያት ስለተሰናከለባቸው ሐሳባቸውን ወደ ሸዋ አዙረው ከንጉሥ ምኒልክ ጋር መላላፍ ጀመሩና የወዳጅነት መሰረት ተመሰረተ። ይህንንም በመላላክ የተጀመረውን ወዳጅነት ለማስፋትና ለማጽናት ስላሰቡ በ1887 ዓመተ ምህረት ሊዮንቲየፍ የሚባል መልእክተኛ በጂኦግራፊያ ማህበር ስም ተልኮ ወደ ሸዋ መጣ። ጅቡቲን መድረሱ በተሰማ ጊዜ ከጅቡቲ ጀምሮ እስከ አዲስ አበባ ያለ ችግር እንዲመጣ አጼ ምኒልክ ወደ ልዑል ራስ መኮንን ትእዛዝ አሳልፈው ነበርና ራስ መኮንን በክብር ተቀብለው ወደ አዲስ አበባ ሰደዱት። ከሊዮንቲየፍም ጋር አንድ ሐኪምና አንድ የመድፈኞች አለቃ አንድ ቄስ ነበሩ። በአዲስ አበባም የተደረገላቸው የክብር አቀባበል እጅግ ያማረ ነበር። ሙሴ ሊዮንቲየፍም ከጓደኞቹ ጋር የሚያርፍበት እንደ ዘመኑ የተሰራ መልካም ቤት ተዘጋጅቶለት ነበርና በአዲስ አበባ የቆየባቸውን ቀኖች ሁሉ በታላቅ ደስታ አሳለፋቸው። ወደ አገሩም በሚመለስበት ጊዜ አጼ ምኒልክም በበኩላቸው የመስኮብን ንጉሠ ነገሥት ደስ ለማሰኘት ሲሉ ፊታውራሪ ዳምጠውን ዋና መልእክተኛ አድርገው ቀኛዝማች ገነሜንና መምህር ገብረ እግዚአብሔርን ጨምረው ከሙሴ ሊዮንቲየፍ ጋር ወደ መስኮብ አገር እንዲሄዱ አደረጉ። ለንጉሠ ነገሥት ኒኮላይና ለቴጌይቱ ለአሌክሳንድራ በየአይነቱ የተላከው ገጸ በረከት እጅግ ደስ የሚያሰኝና ያማረ ነበር። መልእክተኞቹም ወደ መስኮብ አገር በደረሱ ጊዜ ፊታውራሪ ዳምጠውን በወርቅ ሰረገላ አስቀምጠው ወደ ቤተ መንግሥት ሲወስዷቸው የተደረገላቸውን የክብር አቀባበል ጽፈው በፖስታ ለአጼ ምኒልክ ልከው ነበርና በአዲስ አበባ የሰማው ሰው ሁሉ በመስኮብ መንግስት ወዳጅነት በጣም ደስ አለው። መልእክተኞቹም በሰኔ ወር ከመስኮብ አገር ተነስተው በሐምሌ ወር ጅቡቲ ገብተው ሐረር ላይ ከልዑል ራስ መኮንን ጋር ተገናኝተው ወደ አዲስ አበባ ተመለሱ። ራስ መንገሻ መቀሌን ለቀው ወደ ህንጣሎና ወደ ደብረ ኃይላ ስለመሄዳቸው አጼ ምኒልክ ከወሎ ወደ አዲስ አበባ ከተመለሱ በኋላ ጣሊያኖች ከአዲግራት ተነስተው ወደ መቀሌ መጥተው ራስ መንገሻን ለመውጋት ቁርጥ አሳብ ማድረጋቸው በተሰማ ጊዜ ራስ መንገሻ ባንዶገን ካጼ ምኒልክ ሰዓት ፈቅዱ ከጣሊያኖች ጋር ሲዋጉ እንደ ሰንአፌ ጦርነት ድል ሆኑ እንደሆነ ለክብራቸው ትልቁ ርደት የሚያመጣ መሆኑን ስለተረዱት ከመቀሌ ወጥተው ወደ ህንጣሎ ተጓዙ። ጣሊያኖች ራስ መንገሻ ከመቀሌ መሄዳቸውን በሰሙ ጊዜ ካቲግራት መስተው ያላንዳች ችግር መቀሌ ይዘው ምሽግ እየመሸጉ ተቀመጡ። ጀነራል አሪሞንዲና ሜጀር ቶዞሊ የሚባሉት ግን ራስ መንገሻን እየተከታተሉ እንዲወጉ ታዘው ነበርና አውራውን መንገድ ትተው የባላገሮች መሪ ይዘው ባቋራጭ መንገድ ወደ ህንጣሎ ገሰገሱ። ራስ መንገሻም የኢጣሊያ ወታደሮች እንደተከታተሏቸው በሰሙ ጊዜ በፍጥነት ከህንጣሎ ተነስተው ወደ ደብረ ኃይላ ተጓዙ። በደብረ ኃይላም ከራስ መንገሻ ጋር የነበሩ መኳንንቶች ምክር አድርገው ከእንግዲህ ወዲህ ለኛ መሸሽ አይገባንምና ለኢትዮጵያ እንሞታለን፣ ነገር ግን ራስ መንገሻ ቢማረኩም ቢሞቱም ለስማቸውና ለሀገራቸው ውርደት ለጣሊያኖች ትልቅ ደስታ ይሆናልና ከሸዋ ጦር እስኪመጣ ድረስ ወደ ራስ ወደ ግዛት ተጠግተው ቢቆዩ ይሻላል ተባለና ከደብረ ኃይላ ወጥተው ወደ ሰልዋ ሄዱ። ሜጀር ኢሚሊዮ የሚባለው ግን ብዙ ወታደሮች ይዞ ሲገሰግስ ደብረ ኃይላ በደረሰ ጊዜ ራስ መንገሻን ሳያገኝ ቀረና በደብረ ኃይላ ከቀሩት መኳንንቶቻቸው ጋር ጦርነት ገጥሞ ድል አደረገ። ከነዚህ መካከል ቀኛዝማች ኃይለ ማርያም የሚባለው ቆስሎ ስለተማረከ ትልቅ ሀዘን ተደረገ። የቀሩት መኳንንቶች ግን እየተታኮሱ አምልጠው ከራስ መንገሻ ጋር ተቀላቀሉ። ቀኛዝማች ኃይለ ማርያምም እጅግ ስመጥሩ ጀግና ስለመሆኑ የጣሊያኖቹ የጦር አለቃ ከወደቀበት አስነስቶ በመልካም ስፍራ አስተኝቶ በሐኪም እያሳከመ ካዳነው በኋላ ወደ አስመራ ሰደደው። ከደብረ ኃይላም ገስግሰው አምባላጌ ሲደርሱ ራስ መንገሻን አላገኟቸውም ነበርና በጣም አዘኑ። ስለሆነም የቀድሞ ወዳጃቸው ራስ ስብሐት ከነ ልጆቻቸው የታሰሩት በዚያው በአምባላጌ ነበርና እሳቸውን በማግኘታቸውና በመፍታታቸው ትልቅ ደስታ አደረጉ። ራስ ስብሐትም ወደ ጀነራል ባራቲየሪ ሄደው በተገናኙ ጊዜ የእንደርታን ግዛት ሰጥቶ ደስ አሰኛቸው። አጼ ምኒልክ ከጣሊያኖች ጋር ለመዋጋት ቁርጥ ሐሳብ ካደረጉ በኋላ አዋጅ ስለመንገራቸው አጼ ምኒልክ ጣሊያኖች እስከ ደብረ ኃይላና እስከ አምባላጌ መጥተው አገር መያዛቸውን በሰሙ ጊዜ እንደዚህማ እየገፉ ከመጡ በእግዚአብሔር ኃይል ሄጄ እዋጋለሁ እንጂ አዲስ አበባ ከተማዬ ሲገቡ ዝም እላለሁን ብለው ለዘመቻው ከዚህ ቀጥሎ ያለውን አዋጅ ነገሩ። የአገሬ የኢትዮጵያ ሰው ሁሉ ስማ፣ እግዚአብሔር በቸርነቱ እስካሁን ድረስ ጠላት አጥፍቶ አገር አስፍቶ አኖረን፣ እኔም እስካሁን ገዛው። ከእንግዲህ ወዲህ ግን ስለ አገሬ ስለ ኢትዮጵያ ብሞትም ሞት የሁሉ ነውና አላዝንም። ደግሞ እግዚአብሔር እስካሁን በጠላት ፊት አሳፍሮኝ አያውቅምና ወደፊትም ያሳፍረኛል ብዬ አልጠራጠርም። አሁንም እግዚአብሔር በባህር ወስኖ የሰጠንን አገር የሚያጠፋ ሃይማኖት የሚለውጥ ጠላት መጥቶብሃልና ስንቅህን እያሰናዳ ተከተለኝ። የአገሬ የኢትዮጵያ ሕዝብ ሆይ እስካሁን የበደልኩህ በደል ያለ አይመስለኝም። ስለዚህ ለአገርህ፣ ለሚስትህ፣ ለልጅህ፣ ለሃይማኖትህ ስትል ጉልበት ያለህ በጉልበትህ፣ ገንዘብ ያለህ በገንዘብህ፣ ጉልበትም ገንዘብም የሌለ ግን በሐዘንህ እርዳኝ። ይህን አዋጅ ከሰማህ በኋላ ወስልተህ ከዘመቻው ብትቀር ትቀጣለህ። እኔም በጥቅምት ወር ከአዲስ አበባ እነሳለሁና የሸዋ ሰው እስከ ጥቅምት እኩሌታ ወረይሉ ይግባ። የጎጃም፣ የበጌምድር፣ የደምቢያ የቋራ ከጨጨሆ በላይ ያለ አሸንጌ ላይ የሰሜን የወልቃይት የጠገዴ ሰው መቀሌ ላይ ላግኝህ የሚል ነው። ከዚህም በኋላ የሐረርና የአውራጃዎቿ ሁሉ ገዥ ልዑል ራስ መኮንን በመስከረም 15 አዲስ አበባ ገቡ። ከዚህም በኋላ የሐረርና የአውራጃዎቿ ሁሉ ገዥ ልዑል ራስ መኮንን በመስከረም 15 ቀን አዲስ አበባ ገቡ። ከጊዜ በታች ያለው የዳር አገሩ ጦር በወለጋው ገዥ በፊታውራሪ ተክሌ ጠቅላይነት ገባ። ራስ ወልደ ጊዮርጊስና ደጃዝማች ተሰማ ብቻ የግዛታቸው አገር ሩቅ ስለሆነና ወዲያውም በክረምቱ ምክንያት ወንዙ ሁሉ ስለሞላ ወደኋላ ቆይተው ነበር። ደግሞ በዚያ ዘመን የዳር አገሩ ሁሉ አዲስ የሚቀና ነበርና ምናልባት አረማዊ ሕዝብ የንጉሱን መዝመት ሰምቶ ከዘመቻ የቀረውን ሽማግሌውን ሴቱንና ሕፃናቱን እንዳይገድል ተብሎ ወደ ሸዋ እየተመለሱ እንዲቆዩ አዋጅ ስለተደረገ ካህናቱ ከነታቦቱ ሽማግሌው ከነሕፃናቱ ወደ ሸዋ እየተመለሰ በየርስቱና በየዘመዱ እየተጠጋ ተቀመጡ። አጤ ምኒልክም ይህን ሁሉ ድርጅት ከጨረሱ በኋላ ለአዲስ አበባ ከተማና ለሀገሩም ሁሉ ጠባቂ ልዑል ራስ ዳርጌን አድርገው ረዳቶችንም ደጃዝማች ኃይለ ማርያምንና ወህኒ አዛዥ ወልደ ጻድቅን ጨምረው በጥቅምት 2 ቀን 1888 ዓ.ም ከአዲስ አበባ ተነሱ። እቴጌ ጣይቱም ከኮንት አንቶኔሊ ጀምሮ ኢጣሊያኖች የኢትዮጵያን ነጻነት ለማጥፋት መጣጣራቸውን እያዩ በነገሩ ሲናደዱ ይኖሩ ነበርና ምንም ቢሆን ከዘመቻው አልቀርም ብለው የግል ሰራዊታቸውን በአዛዥ ዘማኔል አስከትተው ከጃንሆይ ጋር ባንድነት ተነሱ። በጥቅምት 6 ቀን ጊዳ ላይ ሰፍረው ሳለ ከጧቱ በአራት ሰዓት ተኩል ያህል በአየሩ ላይ እንደ ቀስተ ደመና ህብር ያለው በስተምዕራብ በኩል ታየና ወዲያው ድምፁ እንደ መብረቅ ሲጮህ በሙሉ ኢትዮጵያ ተሰማ። ጢሱም አረንጓዴ መስሎ 10 ደቂቃ ያህል እየታየ ቆየና ጥቂት በጥቂት እያለ ጠፋ። ምክንያቱ ግን ምን እንደሆነ በርግጥ አልታወቀም። አንዳንድ ሰዎች ጣሊያኖች የአጼ ምኒልክን ሰራዊት ለማስደንገጥ ወደ አየር የወረወሩት የአርቲፊሻል ርችት ነው ይሉ ነበር። አንዳንዱም ከመሬት መዞር የተነሳ በማግኔት የተሳበ ማዕድን ፈንድቶ ነው ይሉ ነበር። አንዳንዱ ደግሞ አጼ ምኒልክ ድል ስለማድረጋቸው እግዚአብሔር ያደረገው የታምራት ምልክት ነው ይሉ ነበር። ስለዚህ የዚህን እውቀት ለእግዚአብሔር ብቻ ትተነው ብናልፍ ይሻላል። አጤ ምኒልክም ከጊዳ ተጉዘው በጥቅምት 16 ቀን ወረይሉ ገብተው የዘመቻውን ነገር ሲያደራጁ ሰነበቱ። የድርጅቱም ነገር ከዚህ እንደሚከተለው ነበር። አንደኛ፣ ግርማዊነታቸው መሃል ሰፋሪ የሚባለውን ጭፍራ ብቻ አስቀርተው በወሎ አውራጃ ሆነው እየተጠባበቁ እንዲቆዩ ነው። ሁለተኛ፣ ልዑል ራስ መኮንንን የጦር አበጋዝ አድርገው ራስ ሚካኤልን፣ ራስ ወሌን፣ ራስ መንገሻ ቲከምን፣ ራስ አሉላን፣ ደጃዝማች ወልዴን፣ ፊታውራሪ ገበየሁን፣ ፊታውራሪ ተክሌን፣ ሊቀመኳስ አድነውን፣ ቀኛዝማች ታፈሰን ወደፊት እንዲሰዱ ነው። ሶስተኛ፣ ልዑል ራስ መኮንን የሚቻል ቢሆን ከጣሊያኖች ጋር የእርግ ነገር እንዲጀመር የማይቻል ቢሆን ግን የጦር አበጋዝ ሆነው እንዲያዋጉ ነው። አራተኛ፣ ልዑል ራስ መኮንን የጣሊያኖችን አኳኋን መርምረው ምናልባት እጅግ ብዙ መሆናቸውን የተረዱት እንደሆነ ወደ አጼ ምኒልክ እንዲልኩና እስኪደርሱላቸው ጦርነት እንዳይጀምሩ ነበር። የዳር አገርም ባላባቶች የጅማ ባላባት አባ ጅፋር፣ የወላይታ ባላባት ካወጦና፣ የወለጋ ባላባት ደጃች ጆቴ፣ የሊቃ ባላባት ደጃች ገብረ እግዚአብሔር እስከ ወረይሉ ተከትለው ሄደው ነበርና እየተመለሳችሁ አገር ጠብቁ ብለው አራቱንም አሰናበቷቸው። ልዑል ራስ መኮንንና የቀሩትም ራሶች ከጃንሆይ እየተሰናበቱ ወደፊት ከተጓዙ በኋላ አጼ ምኒልክም ከወረይሉ ተነስተው ወደ ደሴ ተጓዙ። ጣሊያኖች መሐመድ አንፋሪን አስከድተውታል እየተባለ ገና አስቀድሞ ተወርቶ ነበር። አጼ ምኒልክ ግን እርግጡ እስኪታወቅ በማለት ጦር ሳይሰዱበት ቆይተው ነበርና አሁን ከደሴ ተጉዘው ውጫሌ ሲደርሱ ይሃም የመሐመድ አንፋሪን መክዳት እርግጠኛውን ስላገኙት በክረምቱ ምክንያት ወደኋላ ለቆዩት ለራስ ወልደ ጊዮርጊስና ለደጃዝማች ተሰማ ወደኛ መምጣታችሁ ቀርቶ በዚያው ባንኮበር አድርጋችሁ ወደ አውሳ ዘምታችሁ መሐመድ አንፋሪን ውጉ የሚል ትዕዛዝ አሳልፈው ወደፊት ይጓዙ ጀመር። መሐመድ አንፋሪ የአውሳና የአዳል አገር ባላባት ነው። እርሱም ከብዙ ዘመን ጀምሮ ለሸዋ ንጉሥ እየገበረና እያገለገለ በእምነት የሚኖር ነበር። በአጼ ዮሐንስ ዘመን አለቃ ብሩ የሚባለው ያመጣውን ባሻ ሙዚንገርን ከነተከታዮቹ በገደለ ጊዜ ከእርሱ የማረከውን የጦር መሳሪያ ሁሉ ወደ ሸዋ ልኮ ለንጉሥ ምኒልክ አስረክቦ ነበር። በኋላም አጼ ዮሐንስ ወደ ጎራሌ በዘመቱ ጊዜ አውሳን ለመውጋትና አገሩን ለማጥፋት ቢያስቡ ለጊዜው ንጉሥ ምኒልክ በዚያ ነበሩና ከፈቃዳችን ወጥቶ የማያውቅ ዜጋችን ነው ብለው አስረድተው አገሩን ከጥፋት አድነውለት ነበር። በኋላ ግን አብዱራህማን የሚባል አማች ነበረውና ኮንስታንቲኖሊ በአሰብ እየመጣ በአውሳ ሲመላለስ ከአብዱራህማን ጋር ተዋውቆ ገንዘብና የጦር መሳሪያ እየሰጠ ልቡን ስለሳበው እሱም መሐመድ አንፋሪን እያታለለ የጣሊያኖች ወገን ስላደረገው በአሁኑ ዘመቻ ከአጼ ምኒልክ መክዳቱ የተገለጠ ሆነ። ስለዚህም ራስ ወልደ ጊዮርጊስና ደጃዝማች ተሰማ ሄደው እንዲወጉት ታዘዙ። ለሁለቱም የጦር አበጋዝ የሆኑት የወህኒ አዛዥ ወልደ ጻድቅ ነበሩ። ምክንያቱም ሁለቱ ትላልቅ መኳንንት በጦር አበጋዝነቱ እንዳይቀናኑ ስራቸውንም በፍቅር እንዲሰሩ ለማድረግ ነበር። አጼ ምኒልክም ከውጫሌ ተጉዘው በየጁ አውራጃ መርሳ ከሚባለው አገር ሲደርሱ ደጃዝማች ጓንጉል ዘገየ ከበረሃ መጥቶ ይማሪኝ ብሎ ገባላቸው። ወደ በረሃም የገባበት ምክንያቱ ለየጁ ተወላጅነቱ የራስ ወሌ ተወዳዳሪ ስለሆነ እቴጌ ጣይቱ አይወዱትም ነበር። በዚህም መካከል የአጼ ምኒልክን ልጅ ልዕልት ዘውዲቱን ላገባ ነው እያለ አስወርቶ ነበርና እንኳን የጃንሆነን ልጅ አግብቶ እንዲያውም ቢሆን በራስ ወሌ ላይ ክፉ ነገር ያስባልና ይታሰርልኝ እያሉ እቴጌ ለአጼ ምኒልክ ያመለክቱ ነበር። ደጃዝማች ጓንጉልም እቴጌ ጣይቱ በጠላትነት እንደተነሱበትና እንደሚያሸንፉትም ስላወቀ ተይዤ ከመታሰር በበረሃ መኖር ይሻለኛል ብሎ ከአዲስ አበባ ገስግሶ በየጁ በረሃ ገብቶ ተቀምጦ ነበር። ነገር ግን የኢትዮጵያ ሰዎች ምንም አንዳንድ ጊዜ እርስ በርሳቸው ቢጣሉም የሀገራቸውን ነጻነት የንጉሳቸውን ክብር የሚጎዳ ነገር በመጣ ጊዜ ደማቸውን ለማፍሰስ ቆራጦች ናቸውና ጣሊያን አላጌ ድረስ መጥቶ አጼ ምኒልክ ከአዲስ አበባ ድረስ መጥተው በሚዋጉበት ጊዜ በጌታዬ ፊትም ቢሆን እገላለሁ ባይሆንም እሞታለሁ እንጂ ተለይቼ አልቀርም በማለት ከበረሃ ወጥቶ ገባላቸው። በዚያን ጊዜም በአጼ ምኒልክና በመኳንንቱ ሁሉ ልብ የተደረገውን ደስታ ማንም ሊናገረው አይችልም ነበር። Yeah.
Thank you.